ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ሰኔ 14 2010 ዓ.ም ፕሮግራማችን ጀመረ።
We are enormously encouraged by the steps taken by Prime Minister Abiy to address some of the concerns that Ethiopians have themselves.
ኢትዮጵያውያን ራሳቸው የፖለቲካ መብቶቻቸውን ከመጠቀም መጪውን ጊዜም የበለጸገና የተሳካ ለማድረግ ከመቻል አኳያ ራሳቸው ላነሷቸው አንዳንድ አሳሳቢ ጉዳዮች ጠቅላይ ሚኒስትር አብይ አህመድ ምላሽ በመስጠታቸው በእጅጉ ተበረታተናል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ናቸው ያዳመጣችኋቸው።
ዝርዝሩ ለዕለቱ አብይ ርዕስ ተይዟል።
ከዓለም ዜና መካከል ዋና ዋናዎቹን ቆንጅት፣
የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ችግሮቻቸውን ፈተው ግንኙነታቸውን ለማሻሻል አዎንታዊ እርምጃ መውሰዳቸውን ዋና ጸሐፊ አንቶኒዮ ጉቴሬሽ በደስታ መቀበላቸውን አስታወቀ። የኤርትራ መንግስት ለሰላም ጥሪ የሰጠውን ምላሽ በጎ እንደሆነ የትግራይ ክልላዊ መንግስት አስታወቀ። ለሶስት ከፍተኛ የመከላከያ ጀነራሎች ሹመት ተሰጥቷል። አምስት የወላይታ ዞን አስተዳዳሪዎችና የፓርቲ አመራሮች ስራቸውን በገዛ ፈቃዳቸው መልቀቃቸውን የሚጠይቅ ማመልከቻ አስገብተዋል የሚሉትና ሌሎችም አሉ።
አመሰግናለሁ። ሰላም አድማጮች፣ እንደምን አመሻችኋል? ዛሬ የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ቆንጅት ታዬ ነን።
መልካም ምሽት። አሁን የዓለም ዜናው ይቀድማል።
የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ችግሮቻቸውን ፈተው ግንኙነታቸውን ለማሻሻል አዎንታዊ እርምጃዎች መውሰዳቸውን ዋና ጸሐፊ አንቶኒዮ ጉቴሬሽ በደስታ ተቀብለዋል ሲል አስታወቀ። የኢትዮጵያና የኤርትራ መሪዎች በመካከላቸው መልካምና ዘላቂ ሰላምን የተላበሰ የጉርብትና ግንኙነት ለመመስረት የያዙትን ጥረት ዋና ጸሐፊው ማድነቃቸውን ቃል አቀባያቸው ስቴፋን ዩጃሪክ ባወጡት መግለጫ ነው ያመለከቱት። የሁለቱ ሀገሮች ጥረት ለአጠቃላዩ የአፍሪካ ቀንድ አካባቢ አዎንታዊ አንድምታ ይኖረዋል ሲሉም አክለው ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ ኢትዮጵያና ኤርትራ የሚያደርጓቸውን የንግግር ሂደቶች ለማጠናከር ሊጠቅም የሚችል ማናቸውንም እገዛ ሁሉ ለማድረግ ዝግጁ ናቸው ብሏል መግለጫው።
የኤርትራ መንግስት ለሰላም ጥሪ የሰጠው ምላሽ በጎ እንደሆነ የትግራይ ክልላዊ መንግስት አስታወቀ። በክልሉ ነገ ሰኔ 15 የሚከበረውን የሰማዕታት ቀን ምክንያት በማድረግ በዛሬው ዕለት የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት ጋዜጣዊ መግለጫ መስጠታቸውን የክልሉ ኮሚኒኬሽንስ ጉዳዮች ቢሮ በፌስቡክ ገጹ ባወጣው መረጃ ገልጧል። ካለፉት ችግሮቻችን ትምህርት ወስደን በደምና አጥንት የተሰዉ የህዝብ ልጆች የገነቡትን ስርዓት ጠብቀን ወደሚፈልገው ምዕራፍ እናደርሰዋለን ማለታቸውም ተመልክቷል። በሁለቱ አገሮች መካከል ሰላምም ጦርነትም የሌለበት ሁኔታ የትግራይ አካባቢ ታጣቂዎችን ኑሮ ግማሽ ጊዜ የወሰድ እንደነበር መግለጫው አትቶ ህዝቡ ወደ ተለመደ የልማት ስራው ሙሉ በሙሉ እንዲሰማራ ስለሚያስችል የሰላም ጥሪው ያገኘው ምላሽ በጎ ገጽታ ይኖረዋል ብሏል።
ለሶስት ከፍተኛ የመከላከያ ጀነራሎች ሹመት ተሰጥቷል። ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ለሶስት ከፍተኛ አመራሮች ሹመት መስጠታቸውን የመከላከያ ሚኒስትርን ጠቅሰው የሀገር ውስጥ መገናኛ ብዙሃን ናቸው የዘገቡት። በዚህም መሰረት ከዚህ ቀደም የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም የነበሩት ጀነራል ብርሃኑ ጁላ ገለልቻ የመከላከያ ኦፕሬሽን ዘርፍ ኃላፊ በመሆን ተሹመዋል። ሜጀር ጀነራል ይልማ መርዳሳ ደግሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ሆነው የተሾሙትን ጀነራል አደም መሐመድን ተክተው የአየር ኃይል ዋና አዛዥ ሆነው ተሹመዋል። ሶስተኛውና ከዓመታት በፊት የአየር ኃይል አዛዥ የነበሩት ሌተና ጀነራል ሞላ ኃይለማርያም የመከላከያ ሎጂስቲክስ ዘርፍ አስተባባሪ ሆነው መሾማቸው ታውቋል።
አምስት የወላይታ ዞን አስተዳዳሪዎችና የፓርቲ አመራሮች ስራቸውን በገዛ ፈቃዳቸውን መልቀቃቸውን የሚጠይቅ ደብዳቤ አስገቡ። ባለፈው ሳምንት ግጭት በተቀሰቀሰባቸውና በሰውና ንብረት ላይ ጉዳት በደረሰባቸው ሶስት የደቡብ ክልል ከተሞች የሚገኙ የወረዳና የዞን አመራሮች ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትርና በኢህአደግ ፓርቲ ሊቀመንበር አብይ አህመድ የቀረበላቸውን ጥሪ ወይም ጥያቄ ተቀብለው ማስገባታቸውን ገልጠዋል። በወላይታ ከተማ የሚገኙ አንድ የፓርቲ አመራር ለአሜሪካ ድምፅ እንደተናገሩት ጠቅላይ ሚኒስትር አብይ እንደ ፓርቲ ሊቀመንበርነታቸው ለፓርቲው ሹመኞች ያቀረቡትን ሀሳብ ተቀብለው በፈቃዳቸው መልቀቂያ ያስገቡት የወላይታ ዞን ዋና አስተዳዳሪ አቶ አስራት ጤራ፣ የዞኑ የደኢህዴን ጽህፈት ቤት ኃላፊ አቶ ዘብዲዮስ ኤካ፣ የዞኑ የደኢህዴን የገጠር ፖለቲካ ዘርፍ ኃላፊ አቶ ዋዱ፣ የዞኑ ደኢህዴን የከተማ ፖለቲካ ዘርፍ ኃላፊ አቶ ደጉና የዞኑ ምክትል አስተዳዳሪ ዶክተር ጌታሁን ገራዶ መሆናቸው ታውቋል። ጠቅላይ ሚኒስትሩ ግጭቶቹ በተከሰቱባቸው ሐዋሳ፣ ወላይታና ወልቂጤ ከተሞች ተገኝተው ከማህበረሰቡ ጋር ውይይት ካደረጉ በኋላ ችግሮቹ በደረሱባቸው አካባቢዎች የሚገኙ የዞን ከተማና ወረዳ አመራሮች በገዛ ፈቃዳቸው እንዲለቁ መጠየቃቸውን መዘገባችን አይዘነጋም። የመልቀቂያ ጥያቄ አቅራቢዎቹ ተተኪ እስኪሾም በቦታው ላይ እንደሚቆዩም ታውቋል። በመጽሔት ክፍለ ጊዜ ሰፋ ያለ ዘገባ እናክልበታለን።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ተቀናቃኞቹ የደቡብ ሱዳን መሪዎች 5 ዓመታት የተጠጋውንና ብዙ ሺህ ሰው ያለቀበት 4 ሚሊዮን ገደማ ዜጎች የተፈናቀሉበትን የእርስ በርስ ጦርነት ለማስቆም እርምጃ እየወሰዱ ይመስላል። የሀገሪቱ ፕሬዚደንት ሳልቫኪርና የአማጽያኑ መሪ ሪያክ ማቻር ከ2 ዓመታት በኋላ ለመጀመሪያ ጊዜ በግንባር ትናንት ረቡዕ አዲስ አበባ ውስጥ ተገናኝተዋል። በከፍተኛ ጉጉት ሲጠበቅ የቆየውና ታዛቢዎች በቅርበት እየተከታተሉት ያሉት የሁለቱ መሪዎች ንግግር ምን ውጤት ላይ እንደደረሰ ግን ለጊዜው አልታወቀም። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በተዋጊዎቹ ወገኖች መካከል የሰላም ስምምነት እንዳይደረስ በማደናቀፍ በተወነጀሉ 6 ደቡብ ሱዳናውያን መሪዎች ላይ የጣለውን የጉዞና የንብረት እገዳ በቅርቡ እስከ መጪው የአውሮፓውያን ሰኔ 30 ድረስ እንዳዘገየው ይታወቃል።
ዋሽንግተን 47 አባላት ከሚገኙበት ከተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ምክር ቤት እንደምትወጣ በኦፊሴል በማስታወቋ ድርጅቱ የተባበሩት መንግስታት ማለት ነው ዩናይትድ ስቴትስ ይዛ የነበረውን ቦታ ለመሙላት ሂደቱን መጀመሩ ተገልጧል። ሊሳ ሽላይን ከጄኔቫ የዘገበችው አለ፣ ሶሎሞን አባተ ያቀርበዋል።
ለዩናይትድ ስቴትስ ጥያቄ መልስ ለመስጠት የተባበሩት መንግስታት ድርጅት ጊዜ አልወሰደበትም። ወዲያውኑ ነበር ስሟን ከምክር ቤቱ ዝርዝር አስወጥቶ ታዛቢዎቹ ተራ ያስቀመጣት። የምክር ቤቱ ቃል አቀባይ ሮናልዶ ጎሜሽ ለአሜሪካ ድምፅ በሰጡት ቃል የዋሽንግተን መቀመጫ በድርጅቱ ጠቅላላ ጉባኤ በሚመረጥ አባል አገር እንደሚተካ ገልጸዋል።
ይህ ያልተለመደና አዲስ ነገር ነው። አንድ የምክር ቤት አባል የአባልነቱን መቀመጫ ለመልቀቅ ጥያቄ ያቀረበበት ሁኔታ ከዚህ ቀደም አላጋጠመም። እናም ትክክለኛውን አካሄድ በመከተል የሚሻለውን ሁሉ ለማድረግ እንጥራለን።
የምክር ቤቱ አባላት የሚመረጡት ከ5 ክልላዊ ቡድኖች ነው። ከአፍሪካ፣ ከእስያ፣ ከምስራቅ አውሮፓ፣ ከላቲን አሜሪካና ካሪቢያን እንዲሁም ከምዕራብ አገሮች። ጎምሽ እንዳሉት የዩናይትድ ስቴትስ መቀመጫ የሚሞላው ካናዳን፣ ኒውዚላንድን፣ አውስትራሊያንና እስራኤልን ከሚያካትተው ከምዕራባውያኑ ቡድን ሀገሮች ይሆናል። ዩናይትድ ስቴትስ በታዛቢነት ደረጃም ቢሆን የማይናቅ ሚና ልትጫወት እንደምትችል የገለጹት ጎመሽ ያን ሚና ለመጫወትም ሆነ ላለመጫወት ምርጫው የራሷ ነው ብለዋል። ዩናይትድ ስቴትስ እንደ ታዛቢ የምታበረክተው አስተዋጽኦ ከፍተኛ እንደመሆኑም ከተመልካችነት ይልቅ ያን ዕድል መጠቀሙ የሚበጅ እንደሚሆን ነው የምክር ቤቱ ቃል አቀባይ ጎመሽ አክለው የመከሩት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚያዋስነው በደቡቡ ድንበር በኩል የሚገቡ ፍልሰተኛ ቤተሰቦችን የሚነጣጥለውን ፖሊሲ ትናንት ቀልብሰዋል። ፕሬዚደንቱ የፈረሙትን የማስፈጸሚያ ትዕዛዝ ተከትሎም የአገር ደህንነት ሚኒስትሯ ኪርስትን ኔልሰን ዛሬ በሰጡት ቃል ከወላጆች ተነጥለው የተያዙ ከ2000 በላይ ህጻናትን ከቤተሰብ ለማገናኘት እቅድ አለ ብለዋል። ሚኒስትሯ ይህን የተናገሩት ዛሬ ዋሽንግተን ውስጥ በተካሄደ አንድ ዝግጅት ላይ ነው። ፕሬዚደንት ትራምፕ በዛሬ የትዊተር መልእክታቸው ታዲያ በዩናይትድ ስቴትስ ኮንግረስ ተወካዮች ምክር ቤት የሚቀርብ ማናቸውም የኢሚግሬሽን ረቂቅ ህግ ለማለፍ የሚያስፈልገውን ድምጽ ማግኘቱን እጠራጠራለሁ ብለዋል። ለዚህም ዲሞክራቶችን ነው የወነጀሉት። ፕሬዚደንቱ ትናንት ሚኒሶታ ውስጥ በተካሄደ የምርጫ ዘመቻ ስብሰባ ላይ ባደረጉት ንግግር ዲሞክራቶች ላይ ብርቱ ነቀፋ አውርደውባቸዋል።
So the Democrats want open borders. Let everybody come in.
ዲሞክራቶች የሚፈልጉት ድንበሩ ክፍት እንዲሆን የፈለገ ሰው እንዲገባ ነው እንደፈለገ ይጉረፍ ጉዳያችን አይደለም ነው እኛ ደግሞ ያ እንዲሆን አንፈቅድም በነገራችሁ ላይ ዛሬ የማስፈጸሚያ ትዛዙን ፈርሜያለሁ በተሰብ እንዳይለያይ ይደረጋል ግን ደግሞ ድንበራችን ላይ ጥብቅ ቁጥጥር ማድረጋችን እንቀጥላለን
ፕሬዝደንቱ ቀደም ካለው አቋማቸው ያፈገፈጉት በተሰብን መነጣጠል ኢሰብአዊ ድርጊት ነው የሚለው የሪፐብሊካኖችም የዲሞክራቶችም ተቃውሞ ከበረታባቸው በኋላ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የአሜሪካ ድምጽ ራዲዮ በዜና የጀመረውን ፕሮግራም በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እያስተላለፈ እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ታዬና
ከፕሮዲውሰሯ ብርሃን ኃይሉ ጋር እኔም አዲሱ አበበ። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
ጠቅላይ ሚኒስትር አብይ አህመድ እየወሰዷቸው ባሉ አውንታዊ እርምጃዎች በእጅጉ ተበረታተናል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር አስታወቁ። አሳሳቢ ለሆኑ ጉዳዮች ምላሽ ለመስጠት ኢትዮጵያ እያደረገች ያለችውን ጥረት ለመደገፍ ሀገራቸው የምትችለውን ሁሉ እንደምታደርግም አምባሳደሩ አረጋግጠዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የኢትዮጵያ ተወካይ ክሌመንቲን ሳላሜ ደግሞ ጠቅላይ ሚኒስትሩ ለኤርትራ ያቀረቡት የሰላም ጥሪ ስደተኞችን ተጠቃሚ እንደሚያደርግ ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል።
ዩናይትድ ስቴትስ በኢትዮጵያ በነበሩ ፖለቲካዊ ሁኔታዎች ላይ የነበራት አቋም በግልጽ ሲገለጽ ቆይቷል። አንዳንድ የመንግስት እርምጃዎችን በግልጽ የተቹ የፖለቲካ ምህዳሩም እንዲሰፋ የጠየቁ መግለጫዎችም አዲስ አበባ በሚገኘው ኤምባሲ በኩል ሲወጡ መቆየታቸው ያደባባይ ሚስጥር ነው። ለሁለተኛ ጊዜ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ለምሳሌ በግልጽ ትችት የቀረበበት ነበር። ዩናይትድ ስቴትስ ይህንን አዋጅ በብርቱ የተቃወመችው እንዲነሳም የጠየቀችው ወዲያውኑ ነበር። አሁን አዋጁ ተነስቷል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም አውንታዊ የለውጥ እርምጃዎችን እየወሰዱ ይገኛሉ። አገራቸው ስታቀርብ ከቆየችው ጥሪ አንጻር እነዚህን የጠቅላይ ሚኒስትር ዶክተር አብይ አህመድ እርምጃዎች እንዴት እንደሚመለከቷቸው የጠየኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ተከታዩን ነው የመለሱት።
The US government's position has always been and remains that we want Ethiopia to be a strong state.
ሁልጊዜም የዩናይትድ ስቴትስ መንግስት አቋም የነበረውና አሁንም የቀጠለው ለአጋርነታችን ይበልጡንም ደግሞ ለህዝቧ ጥቅም ሲባል ኢትዮጵያ ጠንካራ የተረጋጋች የበለጸገችና ስኬታማ አጋራችን እንድትሆን ፍላጎታችን መሆኑ ነው።
We are enormously encouraged by the steps taken by Prime Minister Abiy to address some of the concerns that Ethiopians have themselves.
ኢትዮጵያውያን ራሳቸው የፖለቲካ መብቶቻቸውን ከመጠቀም መጪውን ጊዜም የበለጸገና የተሳካ ለማድረግ ከመቻል አኳያ ራሳቸው ላነሷቸው አንዳንድ አሳሳቢ ጉዳዮች ጠቅላይ ሚኒስትር አብይ አህመድ ምላሽ በመስጠታቸው በእጅጉ ተበረታተናል።
ዩናይትድ ስቴትስ መንግስት የሚያካሂዳቸውን የለውጥ እንቅስቃሴዎችና የሚወስዳቸውን እርምጃዎች በተቻላት ሁሉ እንደምትደግፍ አዲሱ ጠቅላይ ሚኒስትር ቃለ መሐላ በፈጸሙበት ዕለትም በድጋሚ አረጋግጣለች። ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 24 ቀን 2010 በፓርላማ ቃለ መሐላ ከፈጸሙ በኋላ አዲስ አበባ የሚገኘው ኤምባሲ ባወጣው መግለጫ የመንግስትን ፈጣን ዲሞክራሲያዊና ኢኮኖሚያዊ ማሻሻያዎች ለመደገፍ ዝግጁ ነን ብሎ ነበር። ከዚህ አንጻር እስካሁን በተሰራው ሥራ በእጅጉ መበረታታታቸውን የገለጹት አምባሳደር ሬነር አገራቸውም ጥረቱ ለመደገፍ ዝግጁ መሆኗን የተናገሩት
We're very hopeful and we're very encouraged and we're very committed to doing everything we can to support Ethiopia.
በጣም ተስፋ ያደረግን ነው። በጣም ተብረታተናል። ኢትዮጵያ ያካሄደች ያለችውን ብርቱ ጥረት ለመደገፍ የምንችለውን ሁሉ ለማድረግም ቁርጠኛ ነን።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነርን ያነጋገርኳቸው ትናንት የዓለም የስደተኞች ቀን ከተከበረበት ስነ ስርዓት ጎን ለጎን ነው። ይህ የስደተኞች ቀን እየተከበረ ያለው ደግሞ በአገር ውስጥ ከቀያቸው የተፈናቀሉ ኢትዮጵያውያን ቁጥር ባሻቀበበት ሰዓት ነው። ከአንድ ሚሊዮን በላይ ኢትዮጵያውያን በተለያዩ ምክንያቶች በአገራቸው ውስጥ ተፈናቅለዋል። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በጌዶና በጉጂ በቅርቡም በሐዋሳና በሌሎችም አካባቢዎች በርካቶች ተፈናቅለዋል። አገራቸው ለነዚህ ኢትዮጵያውያን ተፈናቃዮችም ድጋፍ ያደረገች መሆኑን አምባሳደሩ ገልጸዋል።
The US government is actively supporting internally displaced people in many areas, health, education.
የዩናይትድ ስቴትስ መንግስት በሀገር ውስጥ ከመኖሪያቸው የተፈናቀሉ ሰዎችን በበርካታ ዘርፎች በንቃት እየደገፈ ነው። በጤና፣ በትምህርት፣ በምግብ ዋስትና እንዲሁም በንጽህናና ጽዳት ጥበቃ በሀገር ውስጥ የተፈናቀሉ ሰዎች ጉዳይ ትልቅ ፈተና ነው። ያ ቁጥር አሁን ወደ 2 ሚሊዮን ተጠግቷል። ኢትዮጵያ ከጎረቤት ሀገሮች ለሚገቡ ስደተኞች ያላትን ልግስና አስደናቂ ከሚያደርጉት አንዱም ይኸው ነው። በራሱም ግን ትልቅ ፈተና ነው። እየተነጋገርን ያለነው ስለ ሰዎች ነው። በግጭትም ይሁን በተለያዩ ምክንያቶች ቤት ንብረቶቻቸውን ለቀው ለመሸሽ ስለተገደዱ ቤተሰቦች፣ እነዚህ የኢትዮጵያ መንግስትም ሆነ የዓለም አቀፉ ማኅበረሰብ ድጋፍ የሚገባቸው ናቸው። ይህን ድጋፍ ለማቅረብ ከኢትዮጵያ መንግስት ጋር በአጋርነት በመስራታችን ክብር ይሰማናል።
በአገር ውስጥ ለተፈናቀሉ ሰዎች የሚደረገው ድጋፍ ዩናይትድ ስቴትስ ለኢትዮጵያ በምታደርገው አጠቃላይ ድጋፍ ውስጥ የተካተተ መሆኑንም አምባሳደሩ አብራርተዋል።
በሀገር ውስጥ ለተፈናቀሉ ሰዎች የምናደርገው ድጋፍ መጠን ለኢትዮጵያ በየዓመቱ የምንሰጠው አጠቃላይ እርዳታ ማለትም $1 ቢሊዮን አካል ነው። በየዓመቱ የምናደርገው የልማትና የሰብአዊ ድጋፍ ድምር ወደ ኢትዮጵያ የሚገቡ የጎረቤት ሀገሮች ስደተኞችን በተመለከተ ያለ ግን ራሱን የቻለ በጀትና ፕሮግራም ነው።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሚ እንዳሉት ዓለም አቀፉ ተቋምም ለነዚህ ኢትዮጵያውያን ተፈናቃዮች ድጋፍ እያደረገ ነው።
የተወሰኑ የእርዳታ ግብአቶችን አቅርበናል። ፍላጎቱ ግን ከፍተኛ መሆኑን እንረዳለን። አንዳንድ ምግብ ነክ ያልሆኑ ቁሳቁስ አቅርበናል። በአገር ውስጥ ከቀያቸው ከተፈናቀሉ ኢትዮጵያውያን የተወሰኑት ከስደተኞች ካምፖች በቅርበት የሚገኙ በመሆናቸው እርዳታ ለማግኘት ችለዋል።
ትናንት በአዲስ አበባ የአሜሪካ ማዕከል በተለያዩ ስነ ስርዓቶች የተከበረው የዓለም የስደተኞች ቀን ከጎረቤት ሀገራት ተሰደው በኢትዮጵያ በሚገኙ የጎረቤት ሀገራት ዜጎች ላይ አተኩሯል። ከ920 ሺህ በላይ ከሆኑት ከነዚህ የጎረቤት ሀገራት ስደተኞች አብዛኛዎቹ ደግሞ ከኤርትራና ደቡብ ሱዳን የመጡ ናቸው። ሰላም ለማምጣት በአገራቱ የሚካሄዱ ጥረቶች ከነዚህ ስደተኞች ዕጣ ፈንታ ጋር ጭምር የተያያዙ ናቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ ያቀረቡት የሰላም ጥሪ የኤርትራውያን ስደተኞችን ችግር ከመቅረፍ አንጻር እንዴት እንደሚታይ የጠየኳቸው የዩኤንኤችሲአር ተወካይ ክለመንቲን ሳላሚ በአዎንታዊ መልኩ እንደሚረዱት ነው የገለጹት።
ተፈናቅለው የነበሩ ሰዎችን ወደ ቀያቸው የሚመልስ፣ በሌላ አገር በስደት በጥገኝነት የሚኖሩ ሰዎችን ወደ ሀገራቸው መመለስ የሚችል ማንኛውም ሐሳብ አወንታዊ ነው። እናም ስደተኞች ወደ አገራቸው እንዲመለሱ ተጨማሪም እንዳይሰደዱ የሚያደርግ ማንኛውም ግጭትን በሰላም የመፍታት ሐሳብ እንቀበላለን።
ትናንት በአዲስ አበባ የተከበረው የዓለም የስደተኞች ቀን ስደተኛ ታዳጊዎች ያቀረቡትን ጨምሮ በልዩ ልዩ ዝግጅቶች የታጀበ ነበር። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባ እናልፋለን። በአዋሳና በዙሪያዋ ለተፈጠረ ግጭት መንስኤው በትክክል እንደማይታወቅ ተነገረ። ይሁንና አንዳንዶቹ በስልጣን ላይ ለረጅም ዓመታት ቆይተዋል ባሏቸው ባለሥልጣናትና የማይታዩ እጆች ብለው በጠሯቸው ኃይሎች ላይ ጣቶቻቸውን ቀስረዋል። ጉዳቶች የደረሱባቸውን ሰለባዎችም ለቪኦኤ ተነግሯል። መለስካቸውማ።
አዋሳ ከአንድ ሳምንት በላይ ታማ ቆይታለች። ከሰኔ 5 ቀን 2010 ዓመተ ምህረት የፍቼ ጨምበላላ ዕለት ጀምሮ ማን እንደቀሰቀሰው ተለይቶ ባልታወቀ ግጭት የብዙዎች ሕይወት አልፏል፣ አካል ጎድሏል፣ በርካታ ንብረት ወድሟል። በሺዎች የሚቆጠሩ ዜጎችም ከቤታቸው ተፈናቅለው በከተማዋ የተለያዩ 7 ስፍራዎች ፈሰዋል። ነፍሳቸውን ለማትረፍ በሆስፒታል ተኝተው የነበሩ ሕመምተኞች እንኳ ሳይቀሩ በሸክም ተወስደው ቤተ ክርስቲያን ጥግ ወድቀዋል። ወይዘሮ ሰናይት ጋገይቦ የተባለች ቀደም ሲል በመኪና አደጋ ጉዳት ደርሶባት የነበረች ታካሚ አንዷ ናት።
አደጋ ደርሶብኝ ተኝቼ ነበርኩኝ። እነዚህ ቤት እንገባለን፣ እነዚህን ብሔራቸው ወላይታ ስለሆኑ እነዚህን እናጠፋለን ብለው ተሰብስቦ ሲመጡ ራሴን እንግዲህ ህይወቴን ስለምፈልግ ከቤት ያው ወንድሞቼም ተባረው ከቤት ስለጠፉ ጎረቤት ለምኜ ከግቢ ውጭ ስወጣ መንገደኛ ተሸክሞ ሆስፒታል አስገባኝ። ሆስፒታል ወንበር ላይ ተኝቼ አንድ ቀን አደርኩኝ። እዛው ተሰብስቦ እቺ ወላይታ ናት ብለው ሲያስፈራሩኝ ከሆስፒታል ነው እንግዲህ የመጣሁት። ይሄ እግሬ መንቀሳቀስ አይችልም፣ መሬት መንካት አይችልም። እንደዚህ ሰቅዬ ተሰቅዬ ነው ማድረው። እና እዚህ መጥቼ ነው ያሉት። ያው እግዚአብሔር ቤት ነው እግዚአብሔር ያው ቤተ ክርስቲያን ግቢ ነው ጥላ ከለላ አድርጎልናል። በቃ ሌላ ግን ያው በጣም ተጎድቻለሁ። ብርዱ ምኑ ምኑ
የሚያውቁሻቸው የመጡሽ የደበደቡሽ ምንድን ነው?
አላቃቸውም ግን ያው በስም ወላይታነት ወላይታ ብሔር ወላይታ በማለት ወላይታዎችን አሁንም ሆስፒታል ውስጥ አሉ እና ጥግ ጥግ ያሉትን ጨርሰናል፣ ገለናቸዋል፣ አጥፍተናቸዋል፣ አንድ ደናቸዋል፣ አሁንም ሆስፒታል ውስጥም ስላሉ እንፈልጋቸዋለን እያሉ የሲዳማ ብሔረሰብ ወጣቶች ተሰብስቦ ሽማግሌዎች ተሰብስቦ በቃ አስፈራሩኝና እንግዲህ ያው ከዛ ከሆስፒታል ላይ ወጣውኝ።
አቶ ለገሰ ላንቃሞ የሲዳማ አርነት ንቅናቄ ዋና ጸሐፊ ናቸው። እርሳቸው እንደሚሉት ይህ ድርጊት ለሲዳማ ሕዝብ እንግዳ ነገር ነው። በተለይም በፊቼ ጫምባላላ ቀን ይህ ድርጊት በሲዳማ ማኅበረሰብ አባላት ይፈጸማል የሚል እምነት የላቸውም። በፍቼ ጨምበላላ ዕለት የተጣላ የሚታረቅበት፣ ቂም የማይያዝበት፣ በፍቅር የሚታለፍበት ነው ይላሉ። ነገር ግን ቀደም ብሎ የተፈጸመ ነገር ነበረ ብለው ያብራራሉ አቶ ረገሰ።
ሁለትና ሶስት ቀን ቀደም ብለው የሲዳማን ባህል ልብስ የለበሱ መደብደብን የጀመሩ የወላይታ ልጆች ናቸው የሚባሉ አሉ። ከደብዳቤዎች ውስጥ ታላቁ አይነ ልጅም አለችበት፣ አይኗ ተመታ ቤት አለች። ከዛ ጀምሮ የተወሰነ ዝም ብሎ ጥል መሰለንና አላወቅንም። በእለቱ ግን ልክ ፍቼ ጨምበላላ ሁለተኛው ቀን ህዝቡ ከጉድማሌ ሲወጣ የባህል ልብስ የለበሰ በሙሉ መደብደብ ጀመሩ። ኃይለኛ ድብደባ ተጀመረ። ኃይለኛ ድንጋይ መወርወር ጀመሩ። ከዛ በኋላ የተናደደው ሰው የመከላከል ስራ ነበረ፣ መከላከያውም አብሮ ነበረ እና ሲከላከል ነበረ።
ጥቃቱ ተፈጽሞብናል የሚሉት የወላይታ ተወላጆች ግን የታጠቁ የሲዳማ ወጣቶች ተጠያቂዎች ናቸው ይላሉ አቶ መኳንንት ሞላ።
ጉዳቱ የመጣበት ምክንያት ምንም የምናውቀው ነገር የለም። እኛ እንደ ማንኛውም ብሔረሰብ በኢትዮጵያ ውስጥ ያው ካሉት ህብረተሰብ በአካባቢ ካሉት ህብረተሰብ በሰላም እየኖረን ነው ያለ ነው። ጨምበላላ ፍቼ በዓል እዚህ ሲዳማ የሚያከብሩት ነበረ። እኛም ከእነሱ ጋር 20 ዓመት ያህል አብረን አከብረናል። ትናንትና ደግሞ ይህ ሲከሰት በዓል ታዳሚዎች ጋር አብረን ለማክበር ተስፋ ተጠባብቀን ተዘጋጅተን እያለን ከበዓሉ ዋዜማ ጀምሮ ነው ይሄ ችግር የተከሰተ።
ጉዳቱን የሚያደርሱት ምን አድርጋችኋል ይሏችኋል? ወይም ለምንድን ነው ይሏችኋል? እነማን እንደሆኑ ታውቃላችሁ?
ጉዳት ያደረሱ ያው የሲዳማ ብሔረሰብ ሰዎች ናቸው፣ ልጆች ናቸው። በእርግጥ ከመርዝ መድኃኒት እንደማይጠፋ ሁሉ ጥሩ ሰዎችም ያሉ እንደነበረ ሆኖ በክፋት የታጠቁ ገና ከወረዳ ሲመጡ በዓሉን ለማክበር ሲመጡ በመኪና ተጭኖ እየመጡ ባሉበት ሰዓት ብሔርን ስሙን እየጠሩ እየተሳደቡ እያንቋሸሹ ውጡልን፣ ከተማን ልቀቁልን፣ አታቆሽሹ እያሉ ነው ሲመጡ ከተማ ሰምተን ፍርተን ወደ ቤተሰብና ልጆች ተቀላቀለን ከበዓሉ ወጥን።
አቶ ለገሰ ለዚህ ምላሽ ሰጥተዋል።
ትክክል ነው ሊሉ ይችላሉ እነሱ። ምክንያቱም በስዳሜ ስለተናገረ ምናልባት ስዳማ ነው ሊሉ ይችላሉ። ስውር እጅ አለበት ብያለሁ መጀመሪያ ላይ፣ አሁንም ስውር እጅ አለበት። ሰዎች ሲፈናቀሉ ሰራዊቱ አጅባቸው ሲሄድ እኔ አይቼዋለሁ በአይኔ። ከመቶ በላይ አጅባቸው ሲያወጣ ከቤታቸው ራሱ ሲያወጣ አይቻለሁ። ምክንያቱም በሙሉ እንዲባረርና ቤቱ የተደበደበና የተዘረፈ ሳይሆን ምናልባት ጥቃት ይደርስባቸዋል ብሎ ያውጣ ይሁን አላቅም፣ ከመቶ በላይ ሰራዊት ይዞ ይወጣል ከየመንደሩ እየለቀመ በአይናቸዋለሁ። እሱን ተካቱ ያይቸዋለሁ ዙሪያ ነው እጄ ማለት ነው።
ጥቃቱ ከተፈጸመባቸው አንዱ አቶ መኳንንት ሞላም ይህ ሁሉ ጥቃት ሲፈጸም የአካባቢው የመንግስት የጸጥታ ኃይሎች ምን እርዳታ እንዳደረጉለት ጠይቄው ነበረ።
ከአካባቢ ህብረተሰብ በጎ ሰዎች፣ መልካም ጥሩ ሰዎች፣ ጎረቤቶች ውጪ ከመንግስት አካል አንድም ሀይታው የሚል መንግስት አካል አላገኘንም። በኋላ እየተባባሰ ሲሄድ ወደ ፖሊስን ደውለን ፖሊሱን መጥቶ ቆሞ ከመታዘብ ውጪ አንድም መፍትሄ የሚሆን ነገር አላመጣም። የፌዴራል መንግስት ጸጥታ አካል ወይ ፌዴራሎች እስከሚደርሱ ድረስ እኛ ምንም ከአካባቢ መንግስት ወይም ከክልሉ መንግስት የሚያግዘን ከለላ አላገኘንም።
አቶ አራርሶ ገረመው የሲዳማ ተወላጅ እንደሆኑ ነግረውኛል። እርሳቸው እንደሚሉት የዚህ ግጭት ቆስቋሽ ሌላ አካል ነው። ይህን ለይቶ ለማጣራት ግን ጥናት ያስፈልጋል ይላሉ።
ይህ ጉዳይ ትንሽ ሰፋ ያለ ጥናትንም የሚፈልግ ነው። አንዳንድ ክፉ ኃይሎች ጣልቃ ገብነት መኖሩን የሲዳማም ሆነ የወላይታ ህዝብ እንዲገነዘብ እፈልጋለሁ። ምክንያቱም የወላይታና የሲዳማ ህዝብ የሚጣላበት የሚጋጭበት ምንም አይነት መሰረታዊ ችግር ያለው ህዝብ አይደለም። 90 ዓመት በላይ አብሮ የኖረ ህዝብ ስለሆነ ህዝቡ ተፋቅሮ ተሳስቦ ተነጋግሮ ጣልቃ የገቡ እጆችንም ለይቶ አውቆ ሰላም ማውረድ እንዳለበት እንጂ ከዚህ ከአሁኑ ጋራ የሚገናኝ ነገር እንዳይደለ ህዝቡ እንዲገነዘብ እና ወደ ቀደመው ፍቅር እንዲመለስ ጥሬን አስተላልፋለሁ።
እነዚህ ጣልቃ የገቡ እጆች አሉ የሚሏቸውን ህዝቡ ያውቃቸዋል ለማውጣት ይቻላል?
ያውቃቸዋል ብዬ አስባለሁ። በተለይ የስልጣን ጥመኞች አሉ፣ ስልጣን ላይ ረጅም ዘመን የቆዩ አሉ፣ ስልጣን የሞቃቸው አሉ። በስልጣን ላይ ሰፊ ጊዜ ወስደው የቆዩበት ስለሆነ የሰሩትም አንዳንድ ደባ እንዲታወቅ ስለማይፈልግ፣ ያ ገመና እንዳይታይ ስለሚፈልጉ በጣም በርካታ አደጋዎችን በህዝቡ ላይ ያወጡ ያንን የሚያመጡ ሰዎች ስላሉ እነሱም መቆጠብ መቻል አለባቸው፣ እነርሱም ያውቃሉ የሚል እምነት ነው የሚኖረኝ።
አቶ ለገሰ ላንቃሞም ይህን ሀሳብ ያጠናክሩና ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዋሳ ተገኝተው ነዋሪውን ባወያዩበት ወቅትም ጉዳዩ ተነስቶ ተመሳሳይ አስተያየት ተሰጥቶ እንደነበረ ያስታውሳሉ።
ዝላ ጥላቻ ሳይፈጥሩ አብሮ መኖር ይችላሉ። ይህንን በዛሬው ቀንም የተሰበሰበው ህዝብ አረጋግጧል። ከዚህ በፊት በኃይለ ሥላሴ በደርግ ሐዋሳ ከተቆረቆረችም ጊዜ ጀምሮ ከዛ በፊትም አብረን እኖርነን ለወደፊት አብረን እኖራለን ብሎ ህዝቡ ሽማግሌው፣ ወጣቱ፣ ሴቱ፣ ወንዱ ሳይል ያረጋገጠበት ሁኔታ አለ። ነገር ግን ስውር እጁ ለስልጣኑ ሲል ሁለቱም ብሔሮች እንዲጣሉ እያደረገ ስለሆነ ያ ተጣርቶ ከወጣ ህዝቡ በሰላም መኖር የሚችል ነው እንደነበረ ከዚህ በፊት እንደነበረ ወደፊትም የሚቀጥል ነው።
ሐዋሳን ረፋዱ ላይ ለቅቄ ስወጣ ወትሮ የማውቃት ሐዋሳ ደማቅነቷን ፍልቅልቅነቷን አጥታለች። የታጠቁ የጸጥታ ኃይሎች በከተማ ዋና ዋና መንገዶች ይዘዋወራሉ። ሐዋሳ ወደ ቀድሞ ገጽቷ በፍጥነት እንደምትመለስ ተስፋ እናደርጋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት እየጠበቀ መሆኑን አስታወቀ። ህዝበ ሙስሊሙ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችን በጥንቃቄ እንዲከታተልም አሳስቧል። ኮሚቴው ቀድሞ ካነሳቸው የመብት ጥያቄዎች በተጨማሪ በአጠቃላይ የኢትዮጵያ ህዝብ በሚያቀርባቸው መብቶች ላይ ለመወያየት እንደሚፈልግም ገልጿል። መለስካቸው አመሃ ነው ይህንንም የላከው።
ኮሚቴው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ እንዳመለከተው የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ ግልጽ ደብዳቤ ለጠቅላይ ሚኒስትሩ በጽህፈት ቤታቸው በኩል አስገብቷል። ዶክተር አብይ አህመድ ሰኔ 8 ቀን 2010 የኢድ አልፈጥር በዓል በተከበረበት ዕለት ባስተላለፉት መልእክት የህዝበ ሙስሊሙን ያልተመለሱ ጥያቄዎች ለመመለስ ዝግጁ መሆናቸውን ስለገለጹ በአጭር ጊዜ ውስጥ ኮሚቴው ለውይይቱ እንደሚጠራ እየጠበቀ እንደሚገኝም አስታውቋል። ኮሚቴው ይህን እየጠበቀ ሳለም በተለይ ከህዝበ ሙስሊሙ የሚጠብቃቸውንና በውይይቱ ጊዜም ሊያከናውናቸው ያሰባቸውን ጉዳዮች አንስቷል። የኮሚቴው ምክትል ሰብሳቢ ሐጂ ሁሴን ላለምዳ
ህዝበ ሙስሊሙን ማዕከል ያደረገ ማንንም የማያገልና አካታች የመፍትሄ አቅጣጫዎች እንከተላለን። በመሆኑም የህዝበ ሙስሊሙን ጥቅም የሚያስጠብቅና የተሻሉ መፍትሄዎችን ሊያበረክቱ ከሚችሉ ግለሰቦች፣ ተቋማትና ምሁራን ጋር አብረን እንሰራለን። እኛ እንደ ሙስሊሙ የመፍትሄ አፈላላጊ ኮሚቴ የምንፈልገው መፍትሄ አሳታፊ፣ ዘላቂና ሁለንተናዊ የህዝበ ሙስሊሙ መብት የሚከበርበት መሆን ስላለበት ህዝባችን ይህንን ተገንዝቦ በአንድነት መንፈስና በትዕግስት ከጎናችን በመቆም በላቀ ትብብር አብረን እንድንዘልቅ አደራችን የጠበቀ ነው።
ኮሚቴው ለውይይት የሚጋበዝ ከሆነ ቀደም ሲል የተነሱ ናቸው የተባሉትን የህዝበ ሙስሊሙ ጥያቄዎች ይዞ ነው የሚቀርበው ወይስ ሌሎችን ጥያቄዎችንም ይጨምራል የሚል ጥያቄ በጋዜጣዊ ጉባኤው ላይ ከጋዜጠኞች ተሰንዝሮ ነበረ። የኮሚቴው ሊቀመንበር ኡስታዝ አቡበከር አህመድ መልስ ሰጥተዋል። ጠቅላይ ሚኒስትሩ የሙስሊሙን ማህበረሰብ ለውይይት መጋበዛቸው ይፋ ሆኗል። ይህ ኮሚቴ ደግሞ የኢትዮጵያን ህዝበ ሙስሊም በከፍተኛ ደረጃ እንደሚወክል እናምናለን ብለዋል ኡስታዝ አቡበከር። ኮሚቴው የተወከለውም በብዙ ሚሊዮን በሚቆጠር ህዝብ እንደነበረም አስታውሰዋል። የሚነሱ ጥያቄዎችን በተመለከተም
ጥያቄዎቻችን ትናንት ያነሳቸው የመሪ ጦት ወይም የተቋም ችግር መሰረታዊ ችግራችን ነው ብለን አንስተናል። ከዛ ባለፉ የተስተዋሉ የመንግስት ጣልቃ ገብነት በእምነት ላይ የነበሩበት ተጨባጮችና እንደ ዜጋ ሙስሊሙ ማህበረሰብ እኩል ታይቶ ሊሄድ የሚችልበት ነገር መፈጠር አለበት የሚል ነው። ዛሬም ላይ ሙስሊሙ ማህበረሰብ እንዳጠቃላይ አገሪቱ ውስጥ በሁሉም መልኩ አሳታፊ በሆነ መልኩ ኢኮኖሚ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ እኩል ተሳታፊ መሆን የሚገባባቸው ስራዎች ከንግግር ባለፈ ወደ ተግባር ተለውጠው ማየት ይፈልጋል። እነዛ ጉዳዮች ያጣናቸው ወይም ደግሞ እንዲሁ ጠፍተዋል ብለን እናስባቸው ነገሮች እንዲመጡ እንፈልጋለን። እየተነገሩ ያለው ነገሮች መሬት ላይ ወርደው ወደ ተግባር እንዲቀየሩ እንፈልጋቸው ነገሮች ስላሉ እንዳጠቃላይ አገሪቱ ላይ በሚነሳው የለውጥ እንቅስቃሴ የለውጥ አየር ሁሉንም ማህበረሰቡን ሊያሳትፍ የሚችለው ጥያቄ እኛም ጥያቄ ነው። የዲሞክራሲ ጥያቄ፣ የማህበራዊ ጥያቄ፣ የኢኮኖሚ ጥያቄ እኛም ጥያቄ ነው። እነዛ ጥያቄዎችን በአጠቃላይ ሁሉንም ዜጋውን ባሳተፈ ሙስሊም ማህበረሰብንም የዚህ አካል አንድ አካል አድርጎ ባየመልኩ ምላሽ እንዲያገኝ ነው ጥያቄያችን ሊሆን የሚችለው።
በጽሁፍ የተሰራጨው የኮሚቴው መግለጫ ያነሳው ጉዳይ ደግሞ ባለፉት ሁለት ወራት እየተካሄደ ነው ያለውን ይበል የሚያሰኝ ለውጥ ሊቀለብሱ እየተንቀሳቀሱ ያሉ ኃይሎችን ህዝበ ሙስሊሙ በጥንቃቄ እንዲከታተላቸው ያቀረበው ማሳሰቢያ ነው። በዚህ አኳያ ለቀረበው ጥያቄ መልስ የሰጡት ኡስታዝ ካሚል ሸምሱ የኮሚቴው የህዝብ ግንኙነትና የህግ ክፍል ኃላፊ ናቸው።
እነዚህ አካላት የተለያዩ ራሳቸው የዘረጓቸው መዋቅሮች አሉ። መስጂዶችን ሊሆኑ ይችላሉ። የተለያዩ የእስልምና ጉዳይ ጽህፈት ቤቶችና የመሳሰሉትን አካላት ለመጠቀም አላስፈላጊ ስሞችን በመስጠት ይንቀሳቀሳሉ። ከዛ አልፎም ደግሞ የተለያዩ ቦታዎች ላይም ግጭቶች እንዲፈጠሩም በብሔር እያደረጉ እንዳሉትም በሃይማኖትም ለማድረግም ጥረት እያደረጉ እንደሆነ ይሄ መገለጫው ሲሆን፣ በእኛ በኩል ትላንትም ሂደታችን ሰላማዊ ህገ መንግስታዊና የሌሎችንም ሰዎች መብት ባከበረ መልኩ የሀገሪቷን ሰላምን መሰረት ባደረገ መልኩ ነው ስንንቀሳቀስ የነበር ነው። ዛሬም ቢሆን ይህንን ነገር ማህበረሰባችን እንዳይለቅ ማድረግ፣ በተለያዩ መድረኮች ማስተማር፣ በተለያዩ ሚዲያዎች ላይ ይህንን በመግለጽና ግጭቶች በተፈጠሩባቸው አካባቢዎችም በአካልም ጭምር እየሄድን የነዚህ አፍራሽ ኃይሎች እንቅስቃሴ ሂደታችንን በምንም አይነት መልኩ ሊጠልፉትና ከሰላማዊነቱ ሊያስወጡት እንደማይገባ በሀገሪቷ ላይ እየተደረገ ያለውን ለውጥ ማህበረሰቡ እንዲደግፍ ከጎኑ እንዲቆምና ለውጡ ግቡ ጋር እንድደርስ ታለመለት ቦታ እንድደርስ ለማድረግ የበኩላችን ጥረት እያደረግን እንደሆነ ነው።
የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት አብዛኞቹ በአሸባሪነት ተከሰው ተፈርዶባቸው የነበሩና ከጥቂት ወራት በፊት በምህረት የተፈቱ መሆናቸው አይዘነጋም። ዛሬ አብዛኞቹ የኮሚቴው አባላት በጋዜጣዊ ጉባኤው ላይ ተሳትፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ መጨረሻው ዘገባ ስንሄድ ስፖርት ነው። 21ኛው የዓለም ዋንጫ የቢ ምድቦቹ ስፔንና ኢራን ትናንት ማታ ያደረጉት እልህ አስጨራሽ ፍልሚያ የዓለም እግር ኳስ ዋንጫ ውድድሮች ከተጀመረ ወዲህ ተመልካቹን ቁጭ ብድግ ሲያደርግ ያመሸ ግሩም ጨዋታ ነበር ይላል ሰሎሞን ክፍሌ። በስፔን 1-0 አሸናፊነት ተጠናቋል። ዛሬ በቅድሚያ የሲ ምድቦቹ ዴንማርክና አውስትሬሊያ እንዲሁም ፈረንሳይ ከፔሩ ተጫውተዋል። የሁለቱም ውጤት አለን ሰሎሞን ዘንድ አለ። አሁን በመካሄድ ላይ ያለው ከዲ ምድብ የአርጀንቲናና የክሮኤሽያ ጨዋታ ነው። እነዚህን ሁሉ ሰሎሞን ተከታትሏልና ወደ ቀጣዩ ዘገባ ወደ እርሱ እናልፋለን።
እንዴት አመሻችሁልኝ የተከበራችሁ አድማጮቼ። በቀጥታ ወደ ዛሬው ተጋጣሚዎች ዜና ይሆናል የማልፈው። ዴንማርክ ከአውስትሬሊያ ውጤት አንድ አቻ፣ ቀጥሎ የተጫወቱት ደግሞ የዚሁ የሲ ምድቦች ፈረንሳይና ፔሩ ነበሩ። እነርሱም በግሩም ጨዋታ የተለያዩት በፈረንሳይ 1-0 አሸናፊነት ነው። ፔሩ የተሻለ ተንቀሳቅሷል። ሁሉም ቲሞች ለዚህ ለ2018ቱ የሩሲያ ዓለም እግር ኳስ ዋንጫ ፍጻሜ ለመድረስ ከፍተኛ ዝግጅት ማድረጋቸው ይታወቃል። ስለ ታሪካቸው ጥቂት ብል በዴንማርክ ብጀምር ፕሮፌሽናል ስብጥሩ ድንቅ ነው። በረኛው ካስፐር ሽሜሼ ለእንግሊዙ ሌስተር ተሰላፊ ነው። በተከላካዩ መስመር ሳይመን ኬጀር ለሴቪያ ስፔን፣ ማቲያስ ዮርገንሰን ለሃደርስፊልድ፣ አንድሪያ ክሪስተንሰን ለቼልሲ፣ መሃል ላይ ደግሞ የቶተንሃም ሆትስፐሩ ክሪስቲያን ኤሪክሰን፣ የአጃክስ አምስተርዳሙ ማይክል ክሮኸን ዴሊ፣ አጥቂዎች የአታላንታው አንድሪያስ ኮረኔሉስ፣ የአጃክሱ ማርቲን ብሬዥዌት፣ ዩሱፍ ፑልስን ከላይፕዚግ ጀርመን ይገኙበታል። ሌሎችም አሉ። በልዩ ልዩ የአውሮፓ ቲሞች የሚጫወቱ ለአንድ ብሔራዊ ቲም ስብጥሩ በቂ ይመስላል። ወደ ኦስትሬሊያ ስናልፍ የፌይኖርዱ ግብ ጠባቂ ብራድ ጆንስ ዛሬ ቲሙን ከጉድ ያወጣ ነው ማለት ይቻላል። ከተከላካዮቹ መካከልም ትረንት ሴንበሪ ለዙሪኩ ግራስሆፐር ክለብ ይጫወታል። ለቡርጋ ስፖርት ተሰላፊ ነው። አብዛኞቹ ግን በሀገር ውስጥ ያሉ ልዩ ልዩ ጠንካራ ቡድኖች ይጫወታሉ። እንዲሁ ከውጭ አንድ ሁለቱን ለመጥቀስ መሃል ላይ ለእንግሊዙ ሃል ሲቲ የሚጫወተው ጃክሰን ኤርቪን፣ ማይል ጄዱናክ ለአስተን ቪላ፣ አረን ሙይ ለሃደርስፊልድ፣ ቶም ሮጂክ ለሴልቲክ ይጫወታሉ። አጥቂ መስመሩም ጥሩ ነው። ሁሉም ማለት ይቻላል የተገኙት ከዚያው ከሀገር ውስጥ የተለያዩ ጠንካራ የፕሪሚየር ሊግ ተጫዋቾች ነው። ባጭሩ ይህን ይመስላል። እስቲ ደግሞ ፈረንሳይና ፔሩን እንዲሁ ባጭር ባጭሩ ባስተዋውቅ። ፔሩ ከግብ ጠባቂው ከፔድሮ ጋሌሴ ጀምሮ በተከላካይ በመሃልና በአጥቂ መስመር የተሰለፉት ተጫዋቾች ከአንድ ሁለቱ በቀር በሙሉ የአገር ውስጥ ክለቦች አባላት ናቸው። ከውጭ ከሚጠቀሱት ጥቂቶቹ ውስጥ እዚህ በዩናይትድ ስቴትስ ለኦርላንዶ ሲቲ ተጫዋቹ ዮሽማር ዮቱን፣ ለሎኮሞቲቭ ሞስኩ አጥቂው ጄፈርሰን ፋርፋን ይገኙበታል። ስለ ፈረንሳይ ብሔራዊ ቡድን ብዙ ማለት ይቻላል። ፈረንሳይ እንደ አውሮፓውያን ዘመን አቆጣጠር በ1998 ባስተናገደችበት ወቅት የዓለም ዋንጫን እዚያው ማስቀረቷ አይዘነጋም። ከስምንት ዓመታት በኋላም ለፍጻሜ ደርሳ በመለያ ምት በኢጣሊያ ተሸንፋ ሁለተኛ ሆናለች። በ2014 ብራዚል ስታስተናግድ ለሩብ ፍጻሜ ደርሳለች። ቁልፍ ተጫዋቾቿ አንቷን ግሪዝማን አንዱ ነው። ግሪዝማን በ2016 ለወርቅ ኳስ ሽልማት ከታጩት ከነክርስቲያኖ ሮናልዶና ሊዮኔል ሜሲ ጋር ቀርቦ በሦስተኝነት አጠናቋል። በአሁኑ ወቅት ለስፔኑ አትሌቲኮ ማድሪድ በአጥቂው መስመር ተሰላፊ ነው። ዛሬ በ79ኛው ደቂቃ ላይ ተቀይሮ ወጥቷል። በእንግሊዝ ፕሪምየር ሊግ ውስጥ ያሉ ብዙ ተጫዋቾችም አሏት ፈረንሳይ። በአርሰናል ውስጥ ብቻ 3 አሉ፣ በቼልሲ 2፣ በክሪስታል ፓላስ 1፣ በማንቸስተር ሲቲ 2፣ በማንቸስተር ዩናይትድ እንዲሁ 2፣ በቶተናም ሆትስፐርም 2 ተጫዋቾች አሏት። የ10ሩንም ስም መዘርዘሩ ጊዜ ይፈጃል። ዲዲር ዴሻምፕ ዋና አሰልጣኝ ነው። 103 ጊዜ ለፈረንሳይ ተጫውቷል። በ1998 ፈረንሳይ የዓለም ዋንጫን፣ በ2000 ዓ.ም የአውሮፓ ሻምፒዮኑን እንድታሸንፍ የረዳው ዲዲር ዴሻምፕ ነው። ከ2012 ጀምሮ የብሔራዊ ቲሙን ያሰለጥናል። ማስተዋወቁ ይብቃኝ። አሁን ቀደም ሲል እንዳልኩት ጠንካሮቹ አርጀንቲናና ክሮኤሽያ እየተጫወቱ ናቸው። ለአጠቃላይ ውጤቱ አንደርስም። እስከ ግማሹ ያለውን ተከታትለን እናቀርባለን። በተረፈ በነገው መስኮት ተመልሼ እመጣለሁ። እስከዚያው ሰላም፣ ደህና ቆዩኝ። ለቀሪ ዝግጅቶች ወደ እናንተ እመጣለሁ። አዲሱ ቆንጂት ተረከቡ።
እናመሰግናለን ሶሎሞን። ወደ ቀጣዩ ዘገባ ስናልፍ የዩኒቨርሲቲ ተማሪዎችና በስራ ላይ የነበሩም ወጣቶች ባለፉት አርብና ቅዳሜ ከእስር ተለቀዋል። እነዚህ ወጣቶች እስር ቤት ውስጥ ያሳለፉት አያያዝ ሰብአዊ መብታቸውን በእጅጉ የጣሰ እንደነበረና በምርመራ ወቅትም የማሰቃየት ተግባር እንደተፈጸመባቸው እየተናገሩ ነው። ወጣቶቹ ከአሁን በኋላ ስለሚኖራቸው ሕይወት እንዲነግሩን ጥቂቱን ጠይቀናል። ትናንት ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ያጣ ወጣት ታሪክ ከራሱ አንደበት አሰምተናቸዋል። ጽዮን ግርማ ለዛሬ አሸናፊ አካሉ የተባለ ከአምስት ዓመት ተኩል እስራት በኋላ ባለፈው ቅዳሜ የተለቀቀ አንድ ወጣት አነጋግራለች።
ታዋቂ የፖለቲካ ሰዎች፣ ጋዜጠኞች፣ ጦማሪያን፣ የሰብአዊ መብት ተከራካሪዎች ከተለያዩ ድርጅቶች ጋር አብራችኋል በሚል በሽብር ወንጀል ክስ የቀረበባቸው ሰዎች መለቀቅ ከጀመሩ 5 ወራት ተቆጥረዋል። በዚህ ጊዜ ውስጥ እስካሁን በብዙ ሺዎች የሚቆጠሩ እስረኞች መለቀቃቸውም ታውቋል። ሰኔ 9 ቀን 2010 ዓ.ም ከዝዋይ ማረሚያ ቤት ከተለቀቁት እስረኞች መካከል አንዱ አሸናፊ አካሉ ይባላል። በጅማ ዩኒቨርሲቲ የማኔጅመንት ትምህርቱን አጠናቆ በምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ውስጥ በገንዘብና ኢኮኖሚ ልማት ጽህፈት ቤት የግዢ ኃላፊ ሆኖ በመስራት ላይ ያለ ከአምስት ዓመት ተኩል በፊት መታሰሩን ይናገራል። ለመታሰሬ ዋናው ምክንያት የህዝብ ገንዘብ በሙስና እንዳይባክን ስለተከላከልኩና ስለተከራከርኩ ነው ይላል። የቀረበብኝ ክስ ደግሞ የሽብር ወንጀል ነው ብሏል። በስልክ አነጋግሬው ነበር።
በሽብር እንድከሰስ ስራ በመጠንሰስ ከአንዳርጋቸው ጽጌ ጋራ አካልም ሆነ በማህበራዊ መገናኛ ዘዴዎች እየተገናኘ ታላላቅ የመንግስት አመራሮችን ሊገድ ነበር፣ ሊጨርስ ነበር የሚል ክስ በማስከሰስ ተይዤ ወደ ዘብጥያ አንድ ወር ተደርጓል።
ይሄ ክስ ከመመስረቱ በፊት ከአቶ አንዳርጋቸው ጽጌ ጋር ትተዋወቁ ነበር? የግልም የኢሜልም የስልክም ግንኙነት ነበራችሁ? አንተ ከነበርክበት ከተማ ሆነ
በፍጹም የለንም። ምንም አይነት ግንኙነት የለንም። አንዳርጋቸው ጽጌን በቴሌቪዥን ከማየት ውጭ ኢህአዴግ በሚያቀርበው የግንቦት ሰባት አመራሮች ምናምን መለበቅ ሲያቀርበው ከማየት ውጭ አንዳርጋቸው ጽጌ አግኝቼውም አላውቅም፣ አንተዋወቅም።
በፍርድ ቤት ጉዳይን በምትከታተል ጊዜ አቶ አንዳርጋቸው ጽጌ በምስክርነት ይቅረቡልኝ በሚል በፍርድ ቤት ክርክር ስታደርግ እንደነበረ አስታውሳለሁ። ከዛ በኋላ ደግሞ አቶ አንዳርጋቸው ጽጌ ሊቀርቡ አልቻሉም። ለምንድን ነው አቶ አንዳርጋቸው ጽጌ ይቅረቡልኝ ብለህ የነበረው?
እኔ አንዳርጋቸው ጽጌ እንዲገቡ የፈለግኩትኝ አንዳርጋቸው ጽጌ ጋር ምንም አይነት ግንኙነት ስለሌለኝ፣ አንዳርጋቸው ጽጌ ደግሞ በአጋጣሚ እኔ ከተያዙ ከአንድ አመት በኋላ የምን ተይዞ መቱ የሚል ሚዲያ ላይ ሳይ እኔ በግፍ ስለታሰሩ እሳቸው መጠው እንዲመሰክሩ ብዬ ለፍርድ ቤቱ ባቀረብኩትኝ አቤቱታ መሰረት አቤቱታ የተቀባይነት አግኝቶ እንዲመጡ ትእዛዝ ቢሰጥም አቃቢ ግን ይግባኝ በማለት እስከ ሰበሱ ሁለት አመት ከተከራከርን በኋላ እንዲመሰክሩ ብይን ቢሰጥም የሰበር ሰሚ ፍርድ ቤቱ አቃቢ ግን በጉልበቱ ሳልከላከል 8 አመት ከ5 ወር ፈርዶብኝ ወደ 9 ወር ይገኝ ነበረ።
ምን ያህል ታሰርክ? በአጠቃላይ ከተፈረደብህ ፍርድ?
ከተፈረደብኝ በኋላ 5 አመት ከ3 ወር ታስሬያለሁ።
የእስር ቤት አያያዝህን በተመለከተ እስቲ ንገረን። ከታሰርክ ጀምሮ ከየት ነው የታሰርከው? የተወሰድክ? በአጠቃላይ የእስር ቤት ቆይታ ምን ይመስል ነበር?
ምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ነው የተያዝኩት። ሚያዝያ 14 ነው የተያዝኩት 2005 ዓ.ም። ከምሽቱ 1 ሰዓት ቤቴ መጥተው ያዙኝ። ከዛ በኋላ አይኔን በማሰር መኪና ውስጥ አስገብተው የት እንደወሰዱኝም አላውቅም። በኋላ ግን ከ3 ወር በኋላ ወደ አዲስ አበባ በሚወስዱኝ ሰዓት ባህር ዳር መሆኑን አወቅኩኝ። ማንም አላገኘኝም። ብቻዬን ነው ከአንድ ቤት ግራውንድ የታሰርሁትኝ። ማታ ማታ 8 ሰዓት እያወጡ በዋያር ከፈከፉ በኤሌክትሪክ ቶርች አረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነበር የሚደበድቡኝ ነበረ። ያድኑኝና 3-4 ቀን ያድኑኝና ያንን የቆሰለውን ጣርት ይመቱታል። ምክንያቱም በጣም አሰቃቂ የሆነ የደረሰብኝ። ከ3 ወር ከ12 ቀን በኋላ ወደ ማዕከላዊ ገባሁ። ማዕከላዊ ከገባሁ በኋላ ብዙ ባይባልም ያው ግርፋት አለ። ብቻዬን ጨለማ ቤት የሚባል 8 ቁጥር አለ ማዕከላዊ። እዛ ለ1 ወር ከ20 ቀን ቆየሁ። ከዛ በኋላ ወደ ቂሊንጦ ነው የተላኩት። ቂሊንጦ ከሄድኩ በኋላ ያው ቂሊንጦ እንደሚታወቀው ቃጠሎ ደርሶበት ነበር። በዛ ቃጠሎ ምክንያት እናንተ ናችሁ አቀነባብራችሁ ያቃጠላችሁት በሚል ሸዋሮ ቤት ለመሄድ የተለያዩ ብሶች ደርሶብኛል። ሸዋሮ ቤት ተረከዜን ተቀጥቅጫለሁ፣ ተገልብጬ ቶርች ተደርጃለሁኝ። በአጠቃላይ ለወንድ ልጅ ሊደርስ የማይገባው ነገር ደርሶብኛል። አሁን መናገር ማልፈልገው ማለት ነው። ራቁቴን ተደርሻለሁ። አማራን ራቁቱን አስወልቀነዋል። አላወቃችሁም ወይ? የፕሮፌሰር አስራት ርዝራዡ አማራን እኮ ስሩን ካስወለቅነው ቆይተናል። እንዴት ወንድ ወንድ ትጫወታለህ? ራቁቴን አስወልቀው ምን ራቁቴን የገረፉት ራቁቴን ማለት ነው። እንደ ስጋት ብትበዙ እናጠፋችኋለን። መቼም ቢሆን እናንተ ስልጣን አስይዙ፣ እናንተ ስልጣን አናስዛችሁም፣ እናጠፋችኋለን። ጦርች ተደርጃለሁ። በቃ እኔ እኮ ልጅ ሁሉ ላልወልድ እችላለሁ። ተረከዜ ተቀጥቅጫለሁ። ይሄ እኮ የምነግርሽ እኮ ፌስቡክ ላይ የሚጻፈው ብሎ የተረተረታለ እውነት የሆነ ብኝ ነው የምነግርሽ። እጄ ግራ እጄ ሙሉ በሙሉ አይሰራም። ብርጭቆ ውሃ ማንሳት አይችልም። በቀኝ እጄ ነው የምጠቀሙ። ጥርሴ ወልቋል። የታችኛው ጥርሴ አንድ ጥርሴ ወልቋል። ሰው ነበር ሽንት ቤት የሚወስደኝ እንትን የሚለኝ። ከነሐሴ 28 እስከ ታህሳስ 14 እጄ ከካቴና አልተፈታም። በካቴና ነው ምስተኛም ምስልም ስበላም በካቴና ታስሬ አሁን በአእምሮ የመልሽ ሳስበው እንዴት እንደተቋቋሙት ሁሉ ግራ ይገባኛል። እውነቴን ነው የምነግርሽ።
ባህር ዳርም እንደዚህ አይነት የማሰቃየት የምርመራ ተግባር የሚፈጸምበት ቦታ አለ ማለት ነው? ባህር ዳር ውስጥ የት ነው ይሄ ቦታ?
ባህር ዳር በጣም ብዙ የአማራ ልጆች የዘር ፍሬያቸው የሚንቆላሽበት ኢሚግሬሽን ቢሮ የሚባለው ቀበሌ 13 አላቸው። የደህንነት ቢሮ ሰው በጣም ብዙ ግፍና በደል የሚደርስበት እዛ ነው። ኢሚግሬሽን ቢሮ ማለት ነው። እዛ ነው ለ3 ወር ከ13 ቀን ፍርድ ቤት ሳልቀርብ ሰውነቴ ሳልታጠብ ጭራሽ ጄም ሳይፈታልኝ ወደኋላ ታስሬ በልቤ እየተኛው ልቤ ሁሉ ቆስሎ ለረጅም ጊዜ መተንፈስ ሁሉ አልችልም ነበር። በልቤ ስለምተኛ ለኋሊት እጄ ስለሚታሰር ማለት ፍርድ ቤትም የቀረብኩትኝ ከ4 ወር በኋላ ነው አዲስ አበባ ሄጄ ማለት ነው። ቂሊንጦም በቃጠሎ ምክንያት ሸዋሮ ቤት ሄጄ በጣም ዘግናኝ የሚባል ግፍ ከበፊቱ የበለጠ ዘግናኝ የሚባል ግፍ ደርሶብኝ ክስ ተከስሼ በሂደት ላይ ያል ነው የተቋረጠው ክሱ ማለት ነው። ክሱ ከተቋረጠ በኋላም በቀሉ ስላልቆመ ወደ ዝዋይ ጨለማ ቤት ከመቶ አለቃ ማስረሻ ሰጠኝና ከሌሎች 4 ወንድሞች ጋር ለ5 ጨለማ ቤት ነው የነበር ነው ቅዳሜ ዕለት እስከተፈታሁበት ጊዜ ድረስ ማለት ነው። አሁን እኔ ባጭሩ እግዚአብሔር ሁሉ የደረሰልኝ ነው በቃ እግዚአብሔር የደረሰልኝ ነው ምለው እኔ እግዚአብሔር ሁሉ ትቶኛል ብዬ ነበር። በቃ እግዚአብሔር የደረሰልኝ የሚገርምሽ ተስፋ በቆረጥኩበት ሰዓት ነው ቃን ዘውጠ የተባለ
ጠብቀህ ነበረ?
እኔ በጭራሽ አልጠበቅኩም። ከክሱ መቋረጥ በኋላ ቶለቀ ማስረሻንና ሌሎችን ጓደኞችን ወደ ዝዋይ ጨለማ ቤት ሲልኩን ደብዳቤ አያይዘው ነው ይላሉ አሞክሯቸውን እንዳሰጧቸው በቃ ታሰሩ ሙሉ ታሰሩ እና እኔ ያው መፈታትን የምጠብቀው የነበረው 2012 መጨረሻ አካባቢ ነው። ነሐሴ ላይ ነው በጣም ጠብቄ ነበር። ያው እግዚአብሔርን አመሰግናለሁ ከምንም በላይ። ቀጥሎም እኔን ይፈታ ብለው ሳይጠግቡ መኖር እየፈለጉ ወጣቶች በስናይፐር ጭንቅላታቸው እየተመታ ወይም ለኢትዮጵያ የሞቱ እስረኞች ፎቶ ብለው የሞቱ ወንድሞችን በጣም ነፍሳቸውን እግዚአብሔር በገነት እንዲቀበል ጠይቃለሁ፣ ለምነዋለሁ። እግዚአብሔር አመሰግናቸዋለሁ። እነሱ
ቤተሰቦችህ እንዴት ነበር ያሳለፉት ያንተን የእስር ጊዜ?
የኔ ቤተሰቦች እናቴ የሚገርምሽ ታላቁ ወንድሜ አብሮ ተይዞ ነበረ። ለአሸናፊ ፋይናንስ ድጋፍ ታደርግ ነበረ የግንቦት ሰባትን አላማ ሲያራምድ ተብሎ ምን እንደማያውቀው 3 ዓመት ከታሰረ በኋላ ነጻ ተብሎ ተፈቷል። 2008 ላይ ነው የተፈቷል። ታላቁ ወንድሜ ነው። የአጎቴ ልጆች 2 አብረው ተይዘው ነበር። 5 ዓመት ከ6 ወር ተፈርዶባቸው ጨርሰው ይወጣሉ። አንሙት የኔዋስና ደናውን ቢዛ ይባላሉ የአጎቴ ልጆች። ወንድሜ ይሄ አለም አካሉ ይባላል። 3 ዓመት አስሮ ቂሊንጦ በግፍ ነጻ ተብሎ ይወጣ ነው። እናቴ ካልጋ ወርዳ ነበር የምተኛ ለ6 ወር በጣም በገመድ ትታጠቅ ነበር። በውስጥ በልብሷ ውስጥ አይኗ ከንባ ብዛት የተነሳ ማየት አትችልም። 75 ዓመት አረጅት ነች። ቤተሰቦቼ በጣም በእኔ ምክንያት በጣም ብዙ ነገር አጥተዋል። በጣም ብዙ ነገር እናቴ ማጥፎ ነው ሆናለች።
አሸናፊ መታሰሬ እንድረጋጋ ስላደረገኝ የበቀል ስሜት የለኝም ብሎኛል። ምስቅልቅሉ የወጣው የኔ የወጣቱና የቤተሰቦቼ ህይወት የሚስተካከለው ግን የኢትዮጵያ ሁኔታ ሲስተካከል ብቻ ነው ይላል። አሸናፊ እስር ቤት ጠያቂ አልነበረኝም። የእኛን የፍርድ ቤት ጉዳይ ብዙም የሚከታተለው ሰው አልነበረም እንጂ በነ ዘመነ ካሴ የክስ መዝገብ የተከሰስን ሰዎች የደረሰብንን በደል፣ የተጎዳ አካላችንን ለዳኞች እያሳየን በየጊዜው ለፍርድ ቤቱ አቤቱታ እናቀርብ ነበር ብሏል። የእናቱን አይን ለማየት ወደ ክፍለ ሀገር ለመሄድ የሚያስችለውን የትራንስፖርት ወጪ ለማግኘት አዲስ አበባ እንደሚገኝ ገልጾ ነገሮችን አስተካክዬ ወደዛው ሄዳለሁ ብሎኛል።
የጓደኞችን ቃ ትራንስፖርት ጠይቄ ላግበው ሰጠ የሚባላለ እሱን ጠይቄ ነው እንግዲህ ቅዳሜ ነው የሚሄደው። እኔ እንደ ማንኛውም አርሶ አደር የተገኘ ሆነኝ በጣም የድሀ ልጅ ነኝ። እናቴም የ70 ዓመት የኔን እጅ አይታ የምትኖር ነበረች። እኔ ነበርኩኝ በወር እየቆረጥ ማኖራት። እኔ ከታሰሩ በኋላ በጣም አስከፊ ህይወትን እያሳለፈች ያለች ናት። ምንም የሌላት ድሀ ስለሆነች ማለት ነው፣ መላክ አልቻለችም። ለዛ ነው ነገሮችን እስካመቻ
አሸናፊ ከዝዋይ ማረሚያ ቤት ጨለማ ቤት ውስጥ ቆይተው ከተፈቱ 3 እስረኞች መካከል 2 እዛው መቅረታቸውን ገልጾ አሁንም እስር ቤቶች ውስጥ ብዙ ሰዎች ታስረው ይገኛሉ ብሏል። በእስረኞች ላይ የሚፈጸም የሰብአዊ መብት ጥሰትና የምርመራ የማሰቃየት ተግባርን በተመለከተ የኢትዮጵያ መንግስት ከዚህ ቀደም ያስተባብል የነበረ ሲሆን በቅርቡ የኢትዮጵያው የሰብአዊ መብት ኮሚሽን በቂሊንጦ ማረሚያ ቤት የተከሰሱ ተከሳሾችን በተመለከተ ካወጣው የሰብአዊ መብት አያያዝ ጥሰት ሪፖርት በስተቀር የኢትዮጵያ መንግስት ሁኔታውን ሲያስተባብል እንደቆየ ይታወሳል። ሰኞ ዕለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በተለያዩ እስር ቤቶች ውስጥ በእስረኞች ላይ የማሰቃየት ተግባር እንደሚፈጸም አረጋግጠዋል። አድማጮች፣ የሌሎች እስረኞችን ታሪክና ከእስር የተፈቱ እስረኞች ቀጣይ ህይወትን በተመለከተ በነገው ምሽት በክፍል 3 ዝግጅት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን እናመሰግናለን። አሁን ባህልና ማህበረሰብ።
በቀጠሮ የተያዘ ወግ ነው የምሽቱ ባህልና ማህበረሰብ። ከ16 ዓመት በፊት የሆነ ለየት ያለ አጋጣሚ ተንተርሶ የተሰናዳ ስለ ሀገር መጪ ዕጣ የተነገረ ባለታሪኩ በኢትዮጵያ የአንድ ከፍተኛ ተቋም መምህር ናቸው። በጊዜው እንዲያ እጅግ የተለየ ስሜት ለመፍጠር የበቃ ድንገት ዛሬም ከዓመታት በኋላ የብዙዎችን ቀልብ ለመሳብ የታደለ ይመስላል የሚለው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በሐሳብ ወደዚያን ጊዜ ተጉዘን ዛሬንና ነገን በምናይበት መነጽር የኢትዮጵያን ፖለቲካ ለመዳሰስ ደግሞ ሌላ እድል ሳናገኝ አልቀራንም ብሏል። ቀደም ካለ ዝግጅቱ አንድ አፍታ ያስታውሰንና የዛሬ ዝግጅቱን እንዲህ ይጀምራል።
ስለ ግለሰቦች ሚና፣ ግለሰብ ምን ያክል ሚና እንደሚጫወት በአንድ ሀገር ውስጥ እነ ማህተመ ጋንዲን እና እነ ማንዴላን ጠቃቅሼ በዛው እነሱ ባይኖሩ ኖሮ ማንዴላ ባይኖር ሳውት አፍሪካ ላይ አሁን የተከሰተው ለውጥ ይኖር ነበር ወይ? ቢኖርስ ኖሮ ምን ያክል ጊዜ የፈጅበት ነበር የሚለውን ማወቅ አንችልም። ግን ማንዴላ ስለሆነ 27 ዓመት ጠንቶ የቆየ ስለሆነ ይሄ ነገር ተከሰተ እና አንዳንዴ ስታስበው የግለሰብ ሚና በጣም ወሳኝ ነው። የዛ ሰው ምንነት ወሳኝ ነው። ጋንዲ ባይኖር ህንድ ውስጥ የተካሄደው ለውጥ ሌላ ጋንዲ ይኖር ነበር ወይ? ሌላ ጋንዲ ለማግኘትስ ምን ያክል ጊዜ ይፈጅ ይሆን ኖሯል የሚለው ነገር አይታወቅም እና እኔ ይህን ሳየው ግለሰብ በጣም ወሳኝ ነው። አቶ መለስ የቲፒኤልኤፍ መሪ ባይሆኑ ኖሮ የነበራቸው እምነትና አካሄዳቸው የነበራቸው አመለካከት እንደዛ ባይሆን ኖሮ እንዲህ ይሆን ነበር ወይ? በጣም አስቸጋሪ ነው እና ሁሉም ግለሰቦች ሚና አላቸው ብዬ አስባለሁ። አሁንም የምናየው አሁን ላለንበት ሁኔታ ዶክተር አብይ መሆናቸው እሳቸው መሆናቸው አቶ ሽፈራው ቢሆኑ ኖሮ አሁን የምናየው ነገር ይሆን ነበር ወይ ብለህ ብትጠይቀኝ ፕሮባብሊ ኖት።
አድማጮች፣ እዚህ ላይ ነበር ውይይታችን የገታ ነው። የግለሰብ ማንነት ይልቁንም የአመራሩን ኃላፊነት መንበር የተረከበው ሰው ማንነት ለሆነውም ሆነ ለሚከተለው የአገርን አቅጣጫ የሚወስን ዕጣና በአሁኑ ወቅት በኢትዮጵያ እየተካሄደ ያለውን የለውጥ ሂደት ኢህአዴግን ለመምራት በነበረው የአባል ድርጅቶች የውስጥ ፉክክር የደቡብ ክልሉ ፕሬዚዳንት አቶ ሽፈራው ሽጉጤ ተመርጠው ቢሆን ኖሮ እያየን ያለነው እውን ይሆን ነበር ወይ? ዶክተር አንማው ያነሱትን ጥያቄ ይመልሱና በተከታዩ ውይይት ደግሞ ወደ ቀደመው ጭብጣቸው ምንነት ለዚያ አስተያየታቸው መነሻ ወደሆናቸው ምክንያት ይወስዱናል።
ማንም ቢሆን የታሪክ አጋጣሚ ያንን ውጤት ይሰጠን ነበር ብሎ ማመን ሁሌ የሚቻል አይመስለኝም እና እድል ያስፈልጋል። እነዚያን አይነት ሰዎች በዛ አጋጣሚ በዛ ሁኔታ መገኘት አለባቸው ብያምናለሁ። አሁን እና እርሶ አሁን የያዙት አቋም እንደዚህ ነው፣ በዚህ አይነት ሄደን የትም አንደርስም፣ በቃ የተዘጋ በር ነው። እርሶ ቅንነት ነው የምንፈልገው። ቅንነት ነው የምንፈልገው ማለት ብዙ ሰው አሁን ይህንን በራሱ መንገድ ነው የሚረዳው። በነገራችን ላይ ይህ ንጸት ነው። እሳቸው በዛ መንገድ እየሄዱ ያንን ሁሉ አድርገው ዩ ሀቭ ኖ ቾይስ ዩ ሀቭ ኖ ቻንስ ተስፋ መቁረጥን ነው ያሳየው።
ዶክተር አንማው እዚያ ተስፋ መቁረጦ በተንጸባረቀበት ድምፅ ታዲያ ዛሬ ይልቁንም አሁን መለስ ብለን ስንመለከት ጎልቶ ሊሰማ የሚችል አንድ ጉዳይም ያነሳሉ። እኔ ትንቢት ተናጋሪ አይደለሁም፣ ነገር ግን እርሶ በስፍራው በኃላፊነት እስከቆዩ ይላሉ ዛሬ በሕይወት የሌሉትን የዚያን ጊዜውን ጠቅላይ ሚኒስትር መለስ ዜናዊን፣ እርሶ በስፍራው በኃላፊነቱ እስከቆዩ የሚቀጥሉትን 20 ዓመታት የድርጅቶን ዘላቂነት ያራዝማሉ፣ ሌላ ተፎካካሪ ድርጅት ሊመጣ ያለመቻሉ እስኪረጋገጥም አይተኙም ይላሉ። ጠንከር ያለ የፖለቲካ ትችት ነው የሰነዘሩት አካሄዳቸውን አጥብቀው በተችበት አስተያየቶና፣ እስኪ ደግሞ ይህን ያሉበትን ድምፅ በመጠኑ እንስማና ወደ ውይይታችን እንመለስ።
እዚህ ሀገር ሌላ መልቲፓርቲ ሲስተም ተቋቁሞ እንዳሉት እሶ ገበሬ ውስጥ ገብቶ ፋይዳ ያለው ለውጥ የሚያመጣ ፓርቲ አይኖርም። ሰው እያሉ አይኖርም። ምክንያቱም እንዳይኖር ዩ ሜክ ሹር ዛት ኢት ዳዝንት ኤግዚስት። ዩ ሃቭ ቢን ሰክሰስፉል ሶ ፋር ዩ ዊል ቢ ፎር ዘ ኔክስት 20 ይርስ አይ ጊቭ ዩ አም ኖት አ ፎርቹን ቴለር ዘን አይ ካን ሲ ኢት።
እንግዲህ በዚህ መልኩ ነበር ይህን ወደፊት የሚመለከት የሚመስል አስተያየት የሰጡት።
አዎ
ከጊዜ ሁኔታዎች ጋር ማዛመድ ይጠይቃልና፣ ለመሆኑ በዚያን ሰዓት በዚያ ሁኔታ ውስጥ በተለይ ይህን እንዴት ሊሉ በቁ?
አስላ ዱላ ይሄ ነገር አሁን የያዘውን ግምትና ክብደት የተሰጠው 97 በመከሰቱ ነው። ይሄ የተደረገው 94 ላይ ነው። የኮሜንት አፕሎድ የተደረገው በዚህ በቴክኖሎጂው የምንሸራሸረው 97 በመከሰቱ ነው። ያው ሚስካልኩሌትድ ሆኖ 97 ተከሰተ፣ በእሳቸው ፈቃድ አይደለም። ከዛ በኋላ መሸነፋቸውን ሲያውቁ መልሰው አፈኑትና ማንነታቸውን አሳዩ። ከዛ በኋላ ያ ኮሜንት ፕሮፌሲ ሆነ፣
ትንቢት ሆነ።
ዘጠና ሰባት ባይከሰት ኖሮ ይቺ ኮሜንት ይህን ያክል ኢምፖርታንስ አይኖራትም። ከ94 እስከ 97 ሰምተናት አናውቅም። የ97 ምርጫ ተከስቶ ኢፒአርዲኤፍ ተሸንፎ መልሶ በቁጥጥር ስር ሲያስገባው ስልጣኑን በዛ መንገድ ሰው እንዴ ያ ሰውዬ ያለው እውነት ነው እንዴ? ይሄ ሰው ያለ የትም መድረስ አይቻልም ማለት ነው እንዴ? የሚለው የመጣው በ97 ምክንያት እኔ ራሴ 98 ላይ አራጅ ጋር የኔስ ምናምን ተብሎ ነው ሰው የነገረኝ። እና ያ ባይሆን ኖሮ ፕሪዲክሽንም አልለውም እኔ በነገራችን ላይ የነበሩ ሙከራችን እንዴት አድርገው እንዳመከኗቸው ሲታይ ነገር ነው። በወቅቱ ፓርቲዎች ለመደራጀት ሲሞክሩ ምን እንዳደረጓቸው እሳቸው እኮ በአደባባይ ተቃዋሚዎች እግር እስከሚያወጡ እንጠብቃለን፣ እግር ሲያወጡ እግራቸውን እንቆርጣለን እንዲህ ያሉበት ወቅት አለ። እና ዛስ ዋት ሂ ዲድ። እንደገና ያው ተቃዋሚ የሚባለውም ይኸው እስካሁን ድረስ እንደተሽመደመደ የቀረው በዛ ምክንያት ነው። ምን እንደሚያደርጉ ማንን መንካት እንዳለባቸው ማንን ማሰር እንዳለባቸው ያውቃሉ። ጠንከር ያለ ሰው ሲመጣ ሁሉም ይታወቃል። ይቺ ጥሬ ካደረች አትቆረጠምም፣ እያዛለች ትገባለች። እንደዚህ ነው የሆነው እና ፓተርኑ በጣም ግልጽ ነበር። በዛ መንገድ አቶ መለስ በጣም ኢንቴሊጀንት ነው፣ ክለቨር ነው። ፖለቲካል ኦርጋናይዜሽንስ ጉልበት እንዳይኖራቸው ለማድረግ የት ቦታ ላይ ማቆም እንዳለበት ያውቅ ነበር። ያ ደግሞ ለማንም ግልጽ ነበር። ስለዚህ አይኖርም በቃ አመት ያልኩት ስልጣን ከያዘበት አይደለም ከዛ ከኮሜንቱ ከተሰጠበት ጊዜ ነው።
መልካም እርሶስ ካሉ ድረስ የሚለው ንግግሮ ዞሮ ዞሮ ሁኔታውን ያገናኙት ከእርሳቸው በዚያ ስልጣን ላይ መቆየት ጋር ነው?
አዎ፣ አደጋ ላይ የሚጥላቸውን ነገር በደንብ የሚያውቁ ሰው ነበሩ። የትኛውን ቁልፍ የትኛውን ባተን መንካት እንዳለባቸው ያውቁ ነበር ባይነኝ። That's what he did and he was very successful.
መልካም ዶክተር አንማው፣ እስኪ ደግሞ በንግግሮ ከተንጸባረቁ አንዳንድ ጭብጦች ጋር ለማዛመድ ቀደም ሲል በውይይታችን ከተቃቀሷቸው አንዳንድ ነጥቦችን እናነሳሳ። 17 ቀናት የዘለቀው በየቀኑም አንዳንድ መጽሐፍ እየተነበበ ከእናንተ ከከፍተኛ ትምህርት መምህራን ጋር የነበራቸው ቆይታ ጊዜው የቆየ ቢሆንም ለመሆኑ የመጽሐፍቱን ይዘት ያስታውሱ ይሆን? ምንስ ዓላማ እንደነበራቸው?
በየሴክተሩ ለምሳሌ አንዱ መጽሐፍ የእርሻ ዘርፍ ሊሆን ይችላል፣ አንደኛው ፖለቲካ፣ አንደኛው ኢኮኖሚ፣ አንደኛው እንደዚህ እየተባለ እንዲያውም አሁን እኮ እነዛ መጽሐፎች ተሰብስበው በአንድ ትልቅ ቮሊዩም ልክ እንደ ሌኒን እንደ ምናምን የምናውቃቸው ትላልቅ ቮሊሞች አሉ፣ መለስ ዜናዊ ተብሎ በሀርድ ኮፒ ታትሟል። አሁን በቅርቡ
በጥራዝ ወጥተዋል።
አዎ፣ ያን ጊዜም ምንድን ነው በህዝቡ መሀል ያለው እንዲህ አይነት ነገር ማድረስ የሚችል እንዲህ አይነት ነገር በቶሎ ጽፎ አፍልቆ ሊያደርስ የሚችል በአካባቢው ሌላ ሰው ያለ አይመስለንም። አሁንም እኮ ከህልፈታቸውም በኋላ የእሳቸው ራዕይ ነው የሚባል አይደል እንዴ? ሁሉም ነገር በእሳቸው ዙሪያ ነው። ስለዚህ ይህንንም እንደዛ አድርገው የሚያቀርቡት አንድ ነገር ሲከሰት ለምሳሌ ቦናፓርቲዝም ወይም ምናምን አንድ አይነት በቃ አምጥተው ያንን ሚኒስትሮቹን ሰብስበው ስብሰባ እንደዚህ ያለ ንቃት የሚሰጡ የሚቀርጹ እሳቸው ናቸው። ስለዚህ እነዛም ጥራዞች የእሳቸው ናቸው። እውነትም ደግሞ እንደተባለው አሁን በቅርቡ ሲታተም የእሳቸው ስም የታተመ።
ዶክተር አንማው 16 ዓመታት ወደ ኋላ የሚመልሰን አጋጣሚ በእርግጥም ኢትዮጵያ በተለየ ሁኔታ ውስጥ ታልፍበት የነበረ የቀድሞ ጠቅላይ ሚኒስትር ያራመዱበት ሁኔታ ነው የቀጠለው። እርስዎ በዛ መድረክ ላይ የተናገሩትን ዛሬ በተለየ አጋጣሚና ሁኔታ ውስጥ ሆነን ሲያስታውሱት፣ ያን ሀሳብ ያቀረቡበትን ሁኔታ ሲመለከቱ፣ ያ ዘመን ያ ጊዜ የተለየ አቅጣጫ ይዘው እዚህ የመጣው ነገር በእርግጥም ምዕራፍ የሚቀየርበት ይመስሎታል ዛሬ ላይ ሆነው ሲያዩት?
አሉላ ከዶክተር አንማው ጋር ያደረገው ውይይት አላለቀም፣ በሌላ ዝግጅት ይመለስበታል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዓለም እየጠበበችና በበለጠ እየተወሳሰበች ሄዳለች። በዩናይትድ ስቴትስና በአጋሮቿ እንዲሁም በተባባሪዎቿ ሀገሮች ላይ የምትደቅነው የጸጥታና የውጭ ፖሊሲ ተግዳሮትም እየበዛ ሄዷል። የዩናይትድ ስቴትስ የጸጥታ እርዳታ መርሃ ግብር እንዲህ አይነቶቹን ተግዳሮቶች ለመቋቋም ወሳኝ የውጭ ፖሊሲ መሳሪያ ነው። የረጅም ጊዜ ግንኙነት እንዲኖር ይጥራል። ክልላዊ ጸጥታንና ከዩናይትድ ስቴትስ ኃይሎች ጋር በኮምፒውተር የሚያደርጉትን ግንኙነት ያጠናክራል። የወዳጅና የአጋር ሀገሮች ወታደራዊ ኃይሎችን ሙያዊነት ያዳብራል። ከእንዲህ አይነት ፕሮግራሞች አንዱ ኢሜት በሚል አጽሮት የሚታወቀው ዓለም አቀፍ የወታደራዊና የማሰልጠኛ ፕሮግራም የተባለው ነው። ፕሮግራሙ በዩናይትድ ስቴትስ መከላከያ ሚኒስቴር የተመደበ ሲሆን የሚያንቀሳቅሰው የፖለቲካ ወታደራዊ ጉዳይ ጽህፈት ቤት ነው። የውጭ ሀገራት ወታደራዊ ቡድኖች እንዲገኙ ወጪ ያቀርባል። በዩናይትድ ስቴትስ ዙሪያ የመከላከያ ሚኒስቴር የከፍተኛ ትምህርት ተቋማት ለሚያቀርበው የዩናይትድ ስቴትስ ወታደራዊ የሙያ የትምህርትና የስልጠና ኮርሶች ሲቪል ሰራተኞችን ይመርጣል። ኢመት የሚሰጠው ስልጠና እንደ ባህላዊ ልውውጥ ፕሮግራምም ያገለግላል። ሰልጣኞቹን ወታደራዊ ኃይሉን በሲቪል ቁጥጥር ስር መሆኑን የስልጣን አካለልና የምክር ቤት ቁጥጥርን እንዲረዱ በማድረግ የመናገርና የመጻፍ ነጻነትን ለሰብአዊ መብትና ለዓለም አቀፍ ሕግ ያለው ቁርጠኛነትን ያስተምራል። ኢመት በመጨረሻም በዩናይትድ ስቴትስ ወታደራዊ መኮንኖችና በአጋር ወታደራዊ ኃይሎች መካከል ጠቃሚ የሆነ ሙያዊና የግል ግንኙነት እንዲዳብር ይጥራል። ከነዚህ ብዙዎቹ በሀገሮቻቸው ወታደራዊ ኃይሎችና በመንግስታት የአመራር ቦታዎችን የሚይዙ ናቸው። ዓለም አቀፍ የወታደራዊና የማሰልጠኛ ፕሮግራም ኢመት የዩናይትድ ስቴትስና የአጋሮቿ ሀገሮች ጸጥታን ጉልህ በሆነ መንገድ አጠናክሯል። በስልጠና ተግባር በተሳተፉት ሰዎች መካከል ለ10 ዓመታት የዘለቀ ወዳጅነት እንዲኖራቸው አድርጓል። አነስተኛ ሆኖ ከጊዜ ጋር በዓለም ጸጥታ ላይ ትልቅ ስኬት ሊያስገኝ እንደሚችል የሚያሳይ ጥሩ ምሳሌ ነው በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የምሽቱ ዝግጅታችን በዚሁ ያበቃል። በደህና ደሩ። የትግርኛ ስርጭት ይቀጥላል። ¶¶